የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 2011 ዓ.ም ምረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
በቤንቻንጉል ጉምዝ ክልል መተከል ዞን ማንዱራ ወረዳ ትናንት ከሰዓት በኋላ በተፈጸመ ጥቃት ሰዎች መገደላቸው ተሰምቷል።
እንዳለ ከተማዋን አጥማተ ዝሮዋን ተከባብረ ፍራናት ወረዳ ካንት ሊቀጥቡ የሄዱ ግለሰቦች እና በተመሳሳይ ደግሞ በዘው ባካራቸው በግ ለመጠበቅ እንደዘውት ግለሰቦች እነሱን ከመጡ በኋላ ነው ከተማ አጥማተ ነው።
ከገነተ ማርያም ቀበሌ ነዋሪዎች አንዱ ናቸው። የቤንሻንጉል ክልል ባለስልጣናት የሰጡትን ምላሽ ይዘናል። ለበሌላ ተከባ ደግሞ ለምሽቱ የፊልም ባለሙያውን አምለሰት ሙጬን በጋቢና ሳፍረናታል።
አንደኛው ምን አለሽ ምንድነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ፍላንች ምን ካዋለ ነው።
በዚህ በሰሜን አሜሪካ ከሚኖሩ ወጣቶች ጋር የተደረገ ወቅታዊ ውይይት ማዘጋጅተናል። አብራችሁን ከመሻችሁ ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም ተራቸውን እየጠበቁ ይቀርባሉ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ችሎታ ቢስ ሲሉ የገለጿቸውን የብሪታንያውን አምባሳደር በጣም ደደብ ሰውዬ ሲሉ ነቀፉ። ዩናይትድ ኪንግደም ዩናይትድ ስቴትስ ላይ የጣለችው ቀውሱ አምባሳደር የምንወደው ሰው አይደለም ሲሉ ፕሬዚዳንቱ በትዊተራቸው ጽፈዋል። በመቀጠል ፕሬዚዳንቱ ይልቁኑ አምባሳደሩ ለብሬግዚት ጉዳይ ድርድር እኔ በሰጠሁት ነቀፌታ ከመበሳጨት ቢነግሯቸው ይሻል ነበር፣ ለቴሬዛ ሜይ እንዴት መደራደር እንደሚገባቸው ነግሬያቸው ነበር፣ በራሳቸው የሞኝ መንገድ ቀጥለው ያው ሳይሆንላችሁ ቀረ ሲሉ ፕሬዚዳንቱ ነቅፈዋል። ትራምፕ አክለውም አምባሳደሩን አላውቀውም ግን ጉረኛ ሞኝ መሆኑን ሰምቻለሁ፣ ዩናይትድ ስቴትስ ባለም አንደኛ ኢኮኖሚና የጦር ሰራዊት እንዳላት ንገሩት ብለዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨን ምንቺን ከፕሬዚዳንት ትራምፕ ጋር ሆነው ለካታር አሚር በሚያደርጉት የራት ግብዣ የብሪታንያው አምባሳደር ኪም ዴሪክ አይጠሩም ያሉት ሪፖርቶቹ ከዋይት ሃውስ አረጋግጠዋል።
የተባበሩት መንግስታት ድርጅት የልማት መርሃ ግብር የኢትዮጵያ ኃላፊ ቱርሃን ሳላ በምዕራብ ጉጂና ጌዲዮ ዞኖች ተፈጥሮ የነበረ ጥቃትና ግጭት በበርካቶችን ኑሮ ማቃወሱን ጠቁመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆኑን ተናግረዋል። እርዳታው ተፈናቅለው ለነበሩ 50 ሺህ አባወራና አማወራዎች ድጋፍ የሚውል ሲሆን ለአራት አማት ተከታታይ አመታት የሚቆይ የ20 ሚሊዮን የአሜሪካን ዶላር ድጋፍ መሆኑንም ተናግረዋል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክ እና ጃፓን መንግስታት በተገኘ 2.5 ሚሊዮን እንዲሁም ድርጅቱ ከሚመድበው 2.5 ሚሊዮን ዶላር 5000 ዜጎችን በመጀመሪያው አመት ተጠቃሚ እንደሚያደርግ ተናግረዋል። ድጋፉ አላማ ያደረገው ደግሞ ለመልሶ መቋቋም፣ ለዘላቂ ሰላምና ልማት፣ ለስራ ዕድል ፈጠራና ለምግብ ዋስትና መርሃ ግብሮች እንደሆነ ተገልጿል። ሴቶችና ወጣቶችን ማዕከል እንደሚያደርግም ተነግሯል። በኢትዮጵያ የዴንማርክና የጃፓን አምባሳደሮች የተጠናከረ ድጋፍ እንደሚያደርጉም ቃል ገብተዋል። የብሔራዊ አደጋ ስጋት አመራር ምክትል ኮሚሽነር አቶ መኮንን ለንግሳ በበኩላቸው የኢትዮጵያ መንግስት የጸጥታ ችግር በተፈጠሩባቸው አካባቢዎች ሰላምን የማረጋገጥና ህግ የማስከበር ስራ እያከናወነ በመሆኑ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ የማቋቋም ስራ ከሀገር ድርጅቶች ጋር እየሰራ ነው ብለዋል። ዘገባውን ያደረሰን ዮናታን ዘብዲዮስ ከሐዋሳ ነው።
ከባድ የገንዘብ እጥረት ስላለ የየመኑ የኮሌራ ወረርሽኝ እየተባባሰ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። በዚህ የአውሮፓውያን ዓመት በየመን ከ460,000 በላይ በበሽታው ተይዘዋል ተብለው የሚጠረጠሩ ሰዎች እንዳሉና 705 ሰዎች መሞታቸውን የዋና ጸሐፊው አንቶኒዮ ጉቴሬዝ ቃል አቀባይ ገልጸዋል። ባለፈው ዓመት በንጽጽር ተጠርጣሪ የበሽታው ተያዦች 380 የሞቱት ደግሞ 70 እንደነበሩ ጠቅሰዋል። የተባበሩት መንግስታት የየመን ሰብአዊ ረድኤት ምላሽ እቅድ ቃል አቀባይ የኮሌራ ተያዦችን ለመርዳት 4.2 ቢሊዮን ዶላር እንደሚያስፈልግ ገልጸው እስካሁን የገባው ግን 32% ብቻ እንደሆነ አመልክተዋል።
ኢራን የኒውክሌር መርሃ ግብሯን የሚገድበውን ስምምነት የማክበሯን ጉዳይ በተመለከተ ሁሉም ወገኖች በአስቸኳይ ተሰብስበው እንዲነጋገሩበት አውሮፓውያኑ የውሉ ፈራሚዎች እየጠየቁ ናቸው። የተባበሩት መንግስታት የአቶሚክ ድርጅት ኢራን እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተፈረመው ስምምነት ከተወሰነላት የዳበረ ዩራኒየም መጠን ማለፏን ትላንት ካረጋገጠ በኋላ ብሪታንያ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት በዛሬው ዕለት የአስቸኳይ ስብሰባ ጥሪውን አቅርበዋል። ኢራን በውሉ የተካተተውን አብዛኛውን የጋራ ድርጊት መርሃ ግብር አለማሟላቷን አስክቶናል ሲሉ አውሮፓውያኑ የውሉ ፈራሚዎች አስታውቀዋል። ኢራን መርሃ ግብሩ ውስጥ መቆየት እንደምትፈልግ አስታውቃቸው እንደነበር የገለጹት የአውሮፓ መሪዎች፣ ሆኖም ግን በዚያ መሰረት አድራጎቶቿን በአስቸኳይ ቀልብሳ የድርጊት መርሃ ግብሮቹን በአስቸኳይ ደግሞ ልታከብር ይገባል ብለዋል። በተያያዘም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከፍተኛ ዲፕሎማትን ውጥረትን ለማርገብ ሲሞክሩ ለሁለት ቀን ወደ ቴሄራን ተጉዘዋል። ማክሮን እና የኢራኑ ፕሬዚዳንት ሐሳን ሮሃኒ የዩራኒየም ማበልጸጉን ጉዳይ በተመለከተ እንደ አውሮፓውያን አቆጣጠር ሐምሌ 15 የፊታችን ሰኞ ሳምንት ማለት ነው የጊዜ ገደብ መፍትሄ ለማግኘት መስማማታቸው ይታወሳል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ወደ ቤንሻንጉል ክልል ነው ተከታዩ ዘገባ የሚወስደን። በቤንሻንጉል ክልል ማንዱራ ወረዳ የዘጠኝ ሰዎች ህይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ተናግረዋል። አስቴር መስጋናው ናት ዘገባውን ያደረሰችን።
በቤኒሻንጉል ጉሙዝ በማንዱራ ወረዳ ገነተ ማርያም በተባለ ቀበሌ የቆዳ ቀለምን መሰረት ባደረገ ጥቃት የዘጠኝ ሰዎች ህይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ጥቃቱን ፈጸሙ የተባሉት ደግሞ የጉሙዝ ብሔረሰብ አባላት ናቸው። አስተያየት ሰጪዎቹ ለደህንነታችን አስጊ በመሆኑ ስማችንን እንዳትጠቅሺ ብለውኛል።
ያው ትናንትና 7 ሰዓት አካባቢ ላይ ነው እንዳለ ከተማዋናት ማለት ነበር። ዙሪዋን ተከባብረ ስለነበረ ከብት እየጠብቁ የሄዱ ግለሰቦች እና በተመሳሳይ ደግሞ በዘው በአካባቢያቸው በህዝብ ለመጠበቅ እንደዘው የወጡ ግለሰቦች እነሱን ከመቱ በኋላ ነው ቀጥታ ከተማዋናት ማለት ነበር።
መነሻው ምንድን ነው?
መነሻው ምን እንደሆነ አናውቅም። በቃ መነሻው ሲጀምር ከታች መጣ ነው፣ ያው ከጉባ ምናምን የመጣ ነው።
እነማን ናቸው ጥቃቱን እያደረሱት ያሉት?
ጉሙዝ ናቸው።
ብሔር ለይተው ነው የሚመቱት?
ብሔር ብቻ ሳይሆን ቀለም
ለይተው።
ቀለም በቃ ይለያል። ቀይ ነው በቃ ሙሉ ነው እየተመታ ያለ።
ምን ያህል ሰው ጉዳት ደርሶበታል?
በቃ 9 ሰው እስካሁን የሞታል።
በአንድ ወረዳ ነው?
አንድ ቀበሌ ማንዱ ላይ በቃ ገነተ ማርያም ምትባል ቀረችው ከተማ ያቸቻ ነበረ። ምክንያቱም የገጠሩ ህዝብ መጀመሪያ ተባር በኋላ ሶስት ሰውታል ተፍካር ቀናል እያለ ነው እየመለሰ ያለ። እንደዛ እንዲሆን ከተማዋ ላይ ያለው ህዝብ ምክንያት ለዚህ ጥቃት ተዳርጓል ማለት ነው።
ጥቃቱን እያደረሱ ያሉት በምንድን ነው? የጦር መሳሪያ ይዘው ነው ወይስ ስለታማ ነገሮችን ይዘው ነው?
ስለታማ መሳሪያ ቀስም ይዘዋል፣ ካራም ይዘዋል፣ ትጥቅም ተፈጥተዋል ነው የሚባል። አሁን ትናንትና የሴሜስተር ጽህፈት ቤት አላሉ በአራት ቀስ ከመጡ በኋላ ነው እሱን እንደገና ቦች ያረዱ ጸጥታት ገባሪ በቃ ከትናንትና ማታ ጀምሮ የተወሰነ መከላከያ ኃይልም ጨምረዋቸዋል። ግን እስካሁን ትእዛዛቸው ሰጥታ ነው ሲባል ነበር። አሁን ብቻ መንግስት ትእዛዝ ቢሰጣቸው ልመሱ በቃ እርምጃ ይወሰዱ እርምጃ ካልተወሰደ ምንም በቃ ሊፈርድም እንትን ሊልም አይችልም። ህዝቡም መፈናቀሉን አያቆምም። እኔ በራሴ ወንድ ዘከታል ሲሮ ብቻል
እንዳንተ እንዲሁ እየተፈናቀለ ነው ሰው አሁን
በቃ ብዙ ሰው አሁን ልጅና ህጻናት ሲጀምራ ትሸዋል። በቃ በተመሳሳይ የእነሱም ደግሞ አሁን የክልል አመራር ተብዬም የእነሱን ደህንነት እያስጠበቀ እንጂ ያለ አማራ አገው ምናምን የሚናገር የእነሱ ደህንነት ምንም ተቆርቋሪ አልሆነም። በቃ ምንም ግራ ገብቶ ነው።
ሌላው ስሙ እንዲጠቀስ ያልፈለገ አስተያየት ሰጭም ሁኔታውን እንዲገልጹልኛል።
ሙሉ ጉምዞች ጠጠቁ ናቸው። አዳዲስ መሳሪያና አዳዲስ ከፍና ስንቱ አይታወቁም። ሙሉውን በቃ ታይ ታይ ነው። በቃ ዝም ብሎ ሳይመርቱ ዝም ብሎ ተፈጨፏቸው። ያለው አማራጭ ምንም አድራት ማትረፍ ነው። ወደ 5 ነው 6 ማንጋ ከብቶ ስለዋል። እዛ በኋላ አሁንም ያለ ነው እዛው ማንድራ ነው። አሁን ወደ ግልገል መጥቻለሁ። አካባቢውን ሴቶችን ሁሉ አፈጠናል። ካምራኝ ምራ ፈጠናል። ለእኛ ከብቶችም አሉ ወጣቶችም አሉ። እዚሆ እናርሳለን ብለን ያው እንግዲህ የተያየ ነው። እነሱም ለ5 ቀን ነው እቅዳቸው።
ነዋሪዎቹ እንደሚሉት ጥቃቱን እየፈጸሙ ያሉት የተደራጁ ኃይሎች ሲሆኑ የአመራር እጅ ሳይኖርበት አይቀርም ይላሉ።
ያም ደግሞ አብሮ ከፍና መታረያ ያሉት መንግስት ሰራተኛ ሆኖ አብሮ አሁን ባለው መረጃ ሁሉም ሰው ወጥቷል ያለው ወንዶች ታስረናም ወጥቷል ካብስም የታነ ነው ያው መካናቱም የሌለውም የመካናቱም የሌለውም ከውስጥ ይዘው ከተማ ላይ ናቸው ያው አሁንም ደግሞ ከስምንት ቀበሌ ተወጣጥተው ደግሞ አሁን ታስረው የደርመው ይፈታናል የነበረው ፋንታ አንታያ ይባላል የሀገር ላይ ነጋሉ አሁንም ዘክተው ሆኖ ይታያሉ ያው መከላከያውም እርምጃ ሊወስድ ያልቻለም ተቆር ላይ ተኩስ ነው
መከላከያ ግን ቦታውን ተቆጣጥሮታል
መከላከያ አለ መከላከያው ራሱ ሮጦው ነው እርምጃ ነው ፈርጥፋ እርምጃ እንደተወሰደ ተኩስ ብሎ ወደ ላይ ያለ የሚያስተኩስ እንጂ አርክስ ስለላለ ነው አመራሩ ነው እንዳተኩስ ስለላሽናቸው አለ አባሎች ራሱ ሮጦው ነው ያመለጡ ወደ ህዝቡ ግን ላይ ገብተው ነው ባላ ዲስ ካናናም ተኩሰው ያመለጡ እንጂ አባሉ ራሱ ያሰሩት ነበር ወታደሮቹ ራሱ ይገርፋቸው ነበር
ቀደም ስትገልጽልኝ ጥቃቱ በጣም አስተቃቂ ነው ብለኛልና ምን አይነት ጥቃት ነው የፈጸሙት በጦር መሳሪያ ነው ወይስ በስለታማ የሆኑ ነገሮች ነው ጥቃቱን እየፈጸሙ ያሉት ወይስ የተለየ ነገር አለ
መጀመሪያ በቀጥ ያን ሁኔታውን ያዩት ሰዎች ማለት ነው ከብት ክራፍ ሊያጠቡ ሲሄዱ ይሄን ድርጊት ያዩ ዛፍ ላይ ወጥተው ሱፍ ያለ ዛፍ ላይ የሚሸፍን ዛፍ ላይ ወጥተው ይያዩ መጀመሪያ በቀጥ ጀርባው መጥ ከዛ ቀጥሎ በጥይት መጥ በዛም ላይ ማም ያለ ነው ከዛ በኋላ ወንድምዮ ሲመጣ ደግሞ ወንድምዮን በቴስተራስና ያኛውን በቀስና በጥይት የመጡትን አንገቱን ቆርጠው ብልቱን በመቁረጥ ምላሱን በመቁረጥ እንደዚያ ያሰለፈ ነገር አድርገዋል።
ስለ ጉዳዩ የቤኒሻንጉል ጉሙዝ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አበራ ባይታን በስልክ ለማግኘት ያደረኩት ሙከራ አልተሳካም። ግን አቶ አበራ በአማራ ብዙሃን መገናኛ ድርጅት ድረገጽ ላይ በሰጡት ቃል በተነሳው ግጭት የሰው ህይወት ማለፉን ሰዎች መኖራቸውን አረጋግጫለሁ ብለዋል። ለግጭቱ መነሻ የሆነውንም ሲገልጹ በገነተ ማርያም ቀበሌ ምክትል አስተዳዳሪ ላይ ጥቃት በማድረናክረዋል። ችግሩን ለማብረድ ሁሉም የጸጥታ ኃይሎች በቅንጅት እየሰሩ ነው ማለታቸውን በአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። አሁን ዛሬ ማምሻውን በደረሰን ዘገባ መሰረት የነቀምቱ ዘጋቢያችንና ኮር መልካ የቤንሻንጉል ጉምዝ ሐላፊን አቶ አበራ ባይታን አግኝቷቸዋል። በእሳቸው በተቀሰሱት መሰረት በቤንሻንጉል ጉምዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ 7 ሰዎችን በመግደል 14 ተጠርጣሪዎችን መያዛቸውን አስታውቀዋል። የክልሉ የጸጥታና የሰላም ግንባታ ቢሮ አቶ አበርታ አያይዘው እንደተናገሩት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበርና በግድያ ተሳትፈም አንድ ጠመንጃና በርካታ ቀስቶችን በቁጥጥር ስር መዋላቸው ተገልጿል። አቶ አበራ አያይዘው ጥቃቱን ተከትሎ የቆሰሉ 11 ሰዎችም ተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸውንም ገልጸዋል። ይህንንም በተመለከተ ነዋሪዎች ይናገራሉ። አቶ አበራ በአሁን በቀበሌና በወረዳው የመንግስት የጸጥታ ኃይል በመግባቱ አንጻራዊ መረጋጋት ተመልሷል ብለዋል። ችግሩ እንዳይባባስም ጥረት እየተደረገ መሆኑን ተናግረዋል። ባለፈው 2 ሳምንት በዳንጉር ወረዳ 57 ሰዎች መገደላቸውን ያስታውሱት አቶ አበራ አማራ ክልል ጃዊ ወረዳም ከሁለት ወር በፊት የተጣጠቁ ኃይሎች በርካታ ሰዎችን ገለዋል ብሏል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ መረጃዎችን ከእውነት ያክረዋል።
አሁን ደግሞ ወደ ምስራቅ ኢትዮጵያ እናቀናለን። ወደ ምስራቅ ሐረርጌ እናቀናለን በሚል ይታረምልኝ። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56ቱም ተጠርጣሪዎች ከ10 ቀን ቆይታ በኋላ የዋስትና መብታቸው ተከብሮ ከእስር መለቀቃቸው ተሰምቷል። አዲስ ቸኮል ዝርዝራለሁ።
በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓትና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታችኋል በሚል ተጠርጥረው ተይዘው የነበሩ 8 የቁልቢና 48 የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከእስር ተፈተዋል። ስለ ጉዳዩ ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል።
በታሰሩበት ጊዜ የደረሰባቸው ነገር ማለት ልክ እንደ ወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም እስረኞች ቤታቸው በተፈተሸበት ጊዜ ከጨለንቆ ሰው ምንም አይነት ነገር በቤታቸው አልተገኘም።
ተካሄዶባቸው ነው?
አዎ ፍተሻ ተካሂዷል። ማለት ፍጋዊ በሆነ መንገድ በሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አለ የተቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁ ፍርድ ቤት ቀርበው ምስክርነት አንሰጥም ብሏል። የተወሰኑት ደግሞ ከሀገር ወጥተው ይሏል። ማለት ከዛ አካባቢ የሉ የተቆሙት። ስለዚህ በጥላቻ ያደረጉት ነገር ነው። ሲለቀቁ በተለቀቁበት ጊዜ ያደረጉት አሻራ ውስጥዋል። በዋስ ነው የተፈቱት። በሚፈልጉ ጊዜ እንዲቀርቡ ማለት ነው። ግን ምንም አይነት በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል።
የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከ200 በላይ አባሎችና አባሎችም ደጋፊዎችም ያልሆኑ አማሮች የአብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ አስረዋል ሲል መግለጫ አውጥቶ ነበር። በመግለጫው መዋቅር ስለዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከተከሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች የሐረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ ሐረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጪ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰሩ የለም ብለዋል። በምዕራብ ሐረርጌ በተመሳሳይ ወንጀል ተጠርጥረው የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባችን ከፊልም ጋር የተያያዘ ነው። የፊልም ባለሙያዋ አምለሰት ሙጬ ባለፈው ቅዳሜ ሰኔ 29/2011 ማለት ነው አዲስ የሰራችውን ፊልም ምን አለሽ የተሰኘውን የተለያዩ የፊልም ባለሙያዎችና በፊልም ኢንዱስትሪው ላይ የነዋለ ሙያቸውን ቢያፈሱ መልካም ነው ያለቻቸውን ሰዎች ጋብዛ ፊልሙን አስገምግማለች። ገረመው አነጋግራት ሀሳቧን በተከታዩ መልኩ አጠናቅረዋለች።
አምለሰት ሙጤ ይባላለሁ። የፊልም ባለሙያ ነኝ። ያው የመጀመሪያ ፊልሜ ፈለጋለ የአክቲንግ ፊልም ሆነውት ከዛ በኋላ የራሴ ድርሰት የሆነውን ስለ ፍቅር ፕሮጀክት አደረኩት። በፌ ከዛ አጫጭር ነገሮች አዶፕሽን የሚል ሾርት ሙቪ ነበረኝ። አረንጓዴ መሬት ዶክመንተሪ፣ የራሴ ስራዎች እንግዲህ እነዚህ ናቸው። የሰዎች ፊልም ላይም አንድ ሶስት በትወናም ተሳክቻለሁ። በዳይሬክቲንግ ደረጃ ግን ይህኛው የመጀመሪያ ሙቪ ነው። ጽፌን ዳይሬክት አደርገው ማለት ነው። ምናለሽ መጠላት ስሙ ምናለሽ የሚለው ምናለሽ እንግዲህ ሁለት ትርጉም አለው። ጠብቆና ላልተው ፊልም ነበር። አንደኛው ምን አለሽ፣ ምንድን ነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ላንቺ ምን ተባለ ነው። እና ምን ያልኩበት ምክንያት አንደኛው ፊልም ባበት ሴቲንጉ መርካቶ ውስጥ ምናለሽ ተራ አካባቢ ነው ያን የሚወክለው። ሁለተኛው ደግሞ እንደ ሀገር ያ ጥያቄ ቢመጣ ምናለሽ የሚለው ምንድን ነው ያለን እናውቀዋለን ያለን ነገር መጥፎም ይሁን ጥሩም ይሁን ያለን ነገር ግን አክሰስ አድርገ ነው ተቀብለ ነው አውቀ ነው ወይ የምንራመደው ወይ የምንሄደው ወይ የምንሮጠው አይነት ስሜት የያዘ ነው። ዋና ገጸ ባህሪ ከስሟን የጀመርኩት ስጽፋው ሰላማዊት አሸናፊ ትባላለች። ስሟ ራሱ ትርጉም የማሸነፍ ስሜት አለው ነው። አንድ ሰው ሰላም ማግኘት አለበት ውስጡ ለማሸነፍ እና ደስተኛ ሆኖ መጨረሻው ያማረ ኑሮ ለመኖር እና ከስሟን የጀመርኩትን ነጻነት ያመነችበትን ነው የምታወራው። አገባን በጣም ወዳለች። ላይ ከሃይስኩል ያቋረጠች ልጅ ናት፣ ግን የራሷ የሆነ የምታምንበት የህይወት ፍልስፍና የህይወት መንገድ አላት። ያ መንገድ ሲጠቅማት ነው የምናየውም። በድህነት ውበት ሩጫ ሀሳቦች ላይ ነው የሚያጠነጥነው። ብዙ ወጣቶችን ኢንስፓየር እንዲያደርግ ተስፋ መቁረጥ የሚለውን ስሜት በማጥፋት ራስን አምኖ የመቀበልና የመረውጥ የማሸነፍ ስሜትን የያዘ ነው። እኔም አለሁበት። ሄኖክ ወንድሙ አለበት። በጣም ጎበዝ አክተር ነሱ። አክት ካደረጉት ትልልቅ አርቲስቶች ውስጥ አንዱ አለማየሁ ታደሰ ነው። አዜብ ወርቁ አለች። ስዩም ተፈራ አለ። ድርብ ወርቅ ሰይፉ አለች። አለባቸው መኮንን አለ። አቤል ሰለሞን አለ። ወደ 400 የሚሆኑ ሰዎች እንደ ኤክስትራ ሙሉ ፊልም ላይ ተጠቅሞ ነው። የፊልም ልምልማ ባለፈው ቅዳሜ አድርጌ ነበረ። 200 ሰው በተገኘ ከሙያ አንጻር አስተያየት እንድሰጠኝ ነው። ሁለት ደግሞ የተወሰኑ ባለ ሀብቶችንም ኢንቫይት አድርጌ ነበረ። ብዙ ሰው ደስ ብሎታል። ሞር እንድንሰራ የሚያደርግ አይነት አስተያየቶችን የተቀበልኩት። አንዳንድ ማስተካከያ የተነገሩኝ አስተያየቶች አሉ። እነሱን ተቀብያለሁ። ፊልሜን ማስመርቀው ሐምሌ 8 በብሔራዊ ቲያትር የሚቀጥለው ሰኞ ከ10 ሰዓት ተኩል ጀምሮ ይሆናል። አሁን ያሰብኩት ፊልሙ ዓለም አቀፍ ፊልም እንዲሆንና እዛው አማዞን ላይ ኔትፍሊክስ ላይ እንደ ኢንዲፔንደንት ሙቪ እንዲታይ የሚል ሀሳብ ነው ይዤ የተነሳሁት። ደረጃ ለዛ ነው እንግዲህ አሁን እየሞከርኩት ባለው መንገድ ከሄድኩ ውጭ ራሰው ተገኝቶ እዛ ከሆነ የሚገዛው እንደ ውጭ ፊልም ነው ልካውት ኢትዮጵያ ውስጥ የሚታየው መታየቱ አይቀርም። ግን የተመረጡ ሲኒማ ቤቶች ነው የሚታየው ማለት ነው።
የፊልም ባለሙያ የሆነችው አመለስት ሙጬ ከኤደን ገረመው ጋር ያደረገችውን ቆይታ ነበር የሰማችሁ። አድማጮች ዝግጅታችን ይቀጥላል። 35ኛውን የሰሜን አሜሪካ የስፖርትና የባህል ፌስቲቫል ክንውን ለመዘገብ ወደ አትላንታ ባቀናንበት ወቅት በኢትዮጵያ ወቅታዊ ሁኔታ ላይ ወጣቶችን አወያይተን ነበር። ተወያዮቹ በንግድ ስራ ላይ የተሰማራው ኪሩቤል መኮንንና የመረጃ ሳይንስ ባለሙያው አለማየሁ ገመዳ ናቸው። በነገራችን ላይ አለማየሁ ገመዳ ኢትዮቲዩብ የተሰኘ የመረጃ ድረገጽ መስራቾች መካከል አንዱ ነው። በዚህ ውይይት ላይ የሚሰሙ ሐሳቦቹ የግሉ እንጂ የሚያስተዳድረው ተቋም አለመሆኑን እንዲጤንለት ጠይቋል። ውይይቱ የሚጀምረው ኪሮቤል መኮንን በአሁኑ ሰዓት ለወጣቶች ስጋት ፈጥሯል ያለውን ሀገራዊ ሁኔታ በሚያጋራበት ቅጽበት ነው።
ኦፍ ኮርስ የሁሉም የስጋቱ ዲግሪ ሊያይ እንጂ በሁላችንም ውስጥ ስጋት አለ፣ ወይም በሁላችንም ውስጥ ወደፊት ኢትዮጵያ ምን አይነት እጣ ይገጥማታል የሚል ፍርሃት አለን። እና ያ ፍርሃት በሰው ውስጥ የመጣው ለምንድን ነው የሚለውን ለመመለስ ከብሔር አንጻር ያለው ችግር ነው።
የብሔር ፖለቲካው
በጣም ችግሩን ኢትዮጵያ ውስጥ አባብሶታል፣ ወይም ደግሞ ሰው በፍርሃት እኖር አድርጎታል ብዬ ነው የማስበው።
አለማየሁ፣ ተመሳሳይ ጥያቄ ወደ አንተ ልመልስ።
በአሁኑ ሰዓት ስጋት ይታየኛል። ስጋት ብቻ ሳይሆን ተስፋም ይታየኛል። ስጋት አለ፣ እውነት ነው። ገና ከፍጹም ከሆነ አፈና ውስጥ ተላቀን ወደ ዲሞክራሲያዊ ስርዓት ለመራመድ እየሞከርንበት ያለበት ጊዜ ነው። በዛ ጊዜ ውስጥ የብዙ ፍላጎቶች አገር ነች ኢትዮጵያ። እና ከዛ አንጻር በተለይ ደግሞ የብሔር ቴንሽኑ እየሰፋ መጥቷል። በተለይ አሁን ኦኬ፣ ሁሉም እንደፈለገ መናገር ይችላል፣ የሐሳብን ስትገልጽ የሚገልጽ ሰው የለም ምናምን የሚል አመራር ሲመጣ ሁሉም እየተነሳ በየሰፈሩ የጎበዝ አለቃ ነኝ አይነት አመለካከት ማለት። ይሄ ደግሞ ተሰርቶበታል፣ ዝም ብሎ አልመጣም። የብሔር ጉዳይ በጣም ስለለጠጥ ነው ሰዎች በየአካባቢያቸው ባለቤት እኔ ብቻ ነኝ፣ ሌላ ሰዎች እንዲያስቡ ማለት ነው። ልጆች እንዲያድጉ በትምህርት ቤት ውስጥ እንደዚህ በየዩኒቨርሲቲ ብዙ የምናያቸው የብሔር ግጭቶች ምናምን የዛ ውጤት ናቸው የሚል እምነት አለኝ። ስለዚህ እሱን የማብረድ ነገር ያስፈልጋል በአሁኑ ሰዓት ብዬ አስባለሁ። ተስፋም ደግሞ በሌላ በኩል ይታየኛል። ወዴት እንደሄድ መሄድ እንዳለባት ኢትዮጵያ መሄድ ወዴት መሄድ እንዳለባት ሁላችንም በጎ አስተዋጽኦ ማድረግ የምንችልበት እድል እንዳለ ይሰማኛል።
አሌክስ አት ዘ ሴም ታይም ተስፋም ይታየኛል የሚል ነገር አንስቷል። እኔ እውነት ለመናገር ተስፋ ይታየኛል። ማለት ተስፋ የማይታየኝ ለምንድን ነው? አሁን ባለው አስተዳደር ወይም ደግሞ አሁን ባለው የመንግስት አካሄድ ተስፋ ሳይሆን የሚታየኝ ነገር በጣም ጨለማ የሆነ ነገር ነው የሚታየኝ። ጨለማ የሆነ ነገር የሚታየ ወይም ለምንድን ነው ተስፋ የማይታየ የሚለው ነገር ከመጣ ደግሞ አስተዳደሩ መለወጥ አለበት ብዬ ስለማምን ማለት ነው። በዋናነት አደር እሱ ካልተለወጠ እኔ ምንም አይነት ተስፋ እዛች ሀገር ላይ አይታየኝም። ዩ ኖ በየጊዜው የሚፈነዱ ነገሮችን በማስተካከል ወይም ደግሞ በየጊዜው የሚሆኑ ነገሮችን በማከም መጨረሻ ላይ ከፍተኛ የሆነ አደጋ አገሪቱ ላይ ትወድቃለች የሚል ነገር ነው የሚታየኝ እንጂ የሚስተካከል ነገር አይታየኝም። ያው ለሀገሪቱ ፖዚቲቭ ካለመሆን የተነሳ የመጣ አይደለም። እኔ ለሀገሬ ፖዚቲቭ የሆነ ነገር ነው የሚታየኝ ምን ሲሆን የተስተካከለ አስተዳደር ሲኖር ማለት ነው።
ያ ትውልድ የሚባል በ1960ዎቹ ውስጥ በ1970ዎቹ ውስጥ ወጣት የነበረ የኢትዮጵያን ፖለቲካ በአንድም ሆነ በሌላ መንገድ ሲዘውር የነበረ ቡድን አለ እና ከዛ መልስ የመጡ ልጆች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ሰላምና መረጋጋት ውስጥ ሊጨምሩት ስለሚችለው ጉዳይ ወይንም ስላበርክቶታቸው ብዙ ሰው እርግጠኛ አይደለም።
ምን ያክል ነገሮችን የመለወጥ አቅም አላችሁ ብላችሁ ታስባላችሁ? መጪውም ዘመን በዛ ትውልድ ላይ የሚወድቅ ጉዳይ ነው ወይ የሚሆነው? ከኪሩቤል ልጀምር።
በ60ዎቹ የነበሩ ፖለቲከኞች ለኢትዮጵያ በጊዜው ጥሩ አስተዋጽኦ አላደረጉም ብዬ አላምንም። ጥሩ አስተዋጽኦ ያደረጉም አሉ፣ እንደገናም ደግሞ ጥሩ አስተዋጽኦ ያደረጉ መስሏቸውም ደግሞ አገሪቱ ላይ ትልቅ አደጋም ደግሞ ያመጡም ፖለቲከኞች አሉ። አሁን ላይ እነሱ በኢትዮጵያ ፖለቲካ ውስጥ ባይኖሩ መርጣል። ዝም ብዬ ሳያቸው ምናምን ለኢትዮጵያ ከማሰብ ይልቅ የሆነ ፐርሰናል የሆነ ችግር ውስጥ ተሰባራሳቸው ያሉ ነው እንደውም የሚመስል። አሁን በጣም ብሪሊያንት የሆኑ ፖለቲሽንስ ያንግ ፖለቲሽንስ አሉ ብዬ አምናለሁ። እነሱ በብዙ ለሀገሪቱ ተስፋ ናቸው ብዬ አስባለሁ።
አለማየሁ፣ ተመሳሳይ ጥያቄ ወደ አንተ ላንተ።
ይሄ ጉዳይ ተደጋግሞ ይነሳል፣ በተለይ በፖለቲካ ድርጅቶች ውስጥ አመራሩን የያዙት ጠቅላላ የአትውልድ ሰዎች ናቸው፣ ለወጣቱ እድል አይሰጡም፣ እንዲህ አይነት ነገር ተደጋግሞ ይነሳል። ለዚህ ተጠያቂ ማድረግ ማለት ወጣቱ ወደ አመራሩ ወደ ፖለቲካው ለምን እነሱ በዘመናቸው ለኢትዮጵያ ይጣቀማል ያሉትን ነገር በጎም የሆነ አስከፊ ነገር አድርገዋል። እስካሁንም ፖለቲካ ውስጥ ያሉ አሉ። ይሄ እነሱ የመረጡበት መንገድ ነው። ብዙዎቹ በዛ ዘመን ተማሪዎችን ከስቃሴም በመንም በወጣትነት ዘመን ነው የገቡት። በአብዛኛው በመንግስትም ሳይድ በተቃውሞ በወጣትነት ዘመን የገቡት። በዚህ ዘመን ያለን ወጣቶች የኔ ዘመን ሰዎች ግብዣ ያስፈልገን ወደ ፖለቲካ ለመግባት። የኢትዮጵያ የተወሰነ ትውልድ ብቻ አይደለች፣ የሁላችንም ነች። ስለዚህ ማንም ኢንቪቴሽን ተሰጥቶት አይደለም ወደ ፖለቲካው መግባት ያለበት። ያገባኛል ይመለከተኛል ብሎ ነው መግባት ያለበት። እስካሁን ድረስ ፖለቲካ ውስጥ የያ ትውልድ ሰዎች መኖራቸው መጥቶ ዱላ ቅብብሎሹን የሚረከብ ወጣት አለመኖሩንም ያሳያል። ወይንም እንደዛ ለማድረግ ፈቃደኛ የሆነን የኛ ትውልድ ሰው አለመኖሩም ስል ማለት በደፈናው ማለት ሳይሆን እሱ አለመብዛቱንም የሚያሳይ ይመስለኛልና ያ መለወጥ አለበት በያስባሉ። ቀድም ስለ ተስፋ ስናገር የነበረው ለምንድን ነው ስጋትም ያለውን ያህል ተስፋ ይታየኛል ያልኩበት ምክንያት ምንድን ነው? ራይት ነው ወጣቱ የራሱን ሀገር ወደሚፈልቀው አቅጣጫ መቀየር። አሁን ያለችው ኢትዮጵያ የዚህ አሁን ያ ትውልድ የሚባለው የሰጠች እነሱ የሰጡን ኢትዮጵያ ነች ያለችው። አሁን ይሄንን ወደምንፈልገው አቅጣጫ የመቀየር እድሉ አለን ብዬ አስባለሁ።
አድማጮች፣ ውይይቱ አልተቋጨም። ክፍል 2ን በነገው ምሽት ይዘንላችሁ እንመለሳለን። ለዛሬው ግን በዚሁ ፕሮግራማችን ተጠናቋል።
አስተያየት ቢኖራችሁ በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ሞክቢል ያብሮ አብረን ነበር። ደህና ደሩ።
Kun Radio Sagale Americati. Radio Sagale America utata gabega jumaatat galgal keista salama walakka jil gabega sasaditi meter bandi digdemilam digdemishani sudumi tokor.